রাত থাই না ডাক্তার। ዛሬ የምናስተዋውቃችሁ ከቅድስት ቤተክርስቲያናችን ሊቃውንት መካከል የክብር ዶክትሬት ከተቀበሉት ውስጥ መጀመሪያ የሆኑትና አራት አይና የተባሉትን አለቃ ዶክተር አየለ አለሙን ይሆናል። አለቃ ዶክተር አየለ የተወለዱት ጎንደር ጭልጋውራጃ በደዋ ወረዳ ይተና ማርያም በተባለች ቦታ ከአባታቸው አቶ አለሙ ኪዳነ ማርያምና ከእናታቸው ወይዘሮ ማና ሀሎሽ ወልደ ጊዮርጊስ በ1867 ዓመተ ምህረት ነው። ህፃኑ አየለ አባታቸውን ያጡት ገና በልጅነታቸው ስለነበረ እናታቸው ወይዘሮ ማና ሀሎሽ ልጃቸውን ይዘው ወደ ትውልድ መንደራቸው ገንዳዋ ገብርኤል ሄዱ። በዛው በትውልድ መንደራቸው አቦ ገዳም ከመሪ ጌታ ሳህሉ ትምህርት ጀመሩ። ከዚያም ገና በህፃንነት እድሜያቸው ጎንደር አዘዞ ተክለ ሃይማኖት ደብር የድጓ መምህር ወደ ሆኑት ወደ አጎታቸው አለቃ አበራ ጋር ሄደው ወደ ሌላ ትምህርት የሚሄዱበት ቀን እስኪደርስ በዜማ ትምህርት እየበሰሉ ቆዩ። አለቃ በትምህርታቸው በጣም ጎበዝ ስለነበሩ መምህራቸው ሌሎቹ ተማሪዎቻቸው ቀለም ሲጠፋቸው ለማትጋት አየለን ጠይቁ ይሉ ነበር። የደብሩ ሊቃውንትም አብይ ጾም በመጣና ጾመ ድጓ በተቆመ ቁጥር አየለ ይቃኘው ይሉ ነበር። እንግዲህ በዚህ ሁኔታ ነበር ወደ ትምህርት ዓለም የገቡት። አለቃ አየለ ከዚህ በኋላ ለረጅም ዘመናት ወደ ተለያዩ መምህራን በመሄድ የተለያዩ ትምህርቶችን ተምረዋል። ወጣቱ ተማሪ አየለ በመጀመሪያ ወደ ደምቢያ ወረዳ አረቢያ መድሃኒዓለም ከመምህር አባተ ዘንድ ተጉዘው ቅኔን እስከናገባው አጥንተው አሉ የተባሉ ቅኔ ዘራፊ ሆኑ። በመቀጠልም ወደ ቤተልሔም በመሄድ ድጓን ተምረው ያስመረቁ ሲሆን በዚያ ሳሉም ከድጓ ጎን ለጎን የቄርሎስን ትርጓሜ ተምረዋል። ከዚያም ጎጃም ሄደው ከአለቃ ተስፉ ዘንድ ሃይማኖተ አበውን በመቀጠልም ሞጣ መጽሐፍተ ሊቃውንትን አጥንተው ወደ ጎንደር ተመለሱ። በጎንደር ግምጃ ቤተ ማርያም ከታላቁ ሊቅ መምህር ተክለ ማርያም ሐዲሳትን ሲያሄዱ ቆይተው ሐዲሳቱን ለማጠናቀቅ ሰሜን ደረስጌ ማርያም ወደ መምህር ገብረ ማርያም ሄዱ። እኚህ ታላቅ ሊቅ ሐዲሳቱን ካጠናቀቁ በኋላ አሁንም የቃለ እግዚአብሔር ፍላጎታቸውን ለማርካት ወደ ጎንደር ተመልሰው ከጌታ አለቃ ዘዮሐንስ ዘንድ የፍትሐ ነገሥት ትርጓሜን እየተማሩ በጎን የሊቃውንቱን ትርጓሜ ማስተማር ጀመሩ። ከዚህም በኋላ ከሳህሉ ወልደ ተክሌ መርሃት ውራንና አውሻህርን ተምረዋል። አለቃ አየለ ታታሪና ደከመኝ ሰለቸኝ የማያውቁ ከመሆናቸውም በላይ ከፍተኛ ትምህርት ወይም ቀለም የመያዝ ችሎታ ነበራቸው። አለቃ ዶክተር አየለ አለሙ በብዙዎች ዘንድ የሚታወቁት ከመሆሩነታቸው በላይ በትህትናቸው በመልካም ምግባራቸውና በሩህሩህነታቸው ነው። በአንድ ወቅት የቤጌ ምድርና የሰሜን ክፍለ ሀገር ሊቀ ጳጳስ የነበሩ ብፁዕ አቡነ እንድርያስ ስለ ትህትናቸው እንዲህ ብለው ነበር፣ ዶክተር አለቃ አየለ ብዙ ደቀ መዛሙርትን ተክተውልን አልፈዋል፣ ከትህትናቸውና ከትዕግስታቸው ግን አንድም አልተኩልንም በማለት አወድሰዋቸዋል። አለቃን የሚያውቁ ስለ ጠባያቸው ሲናገሩ አንድ ጊዜ ገንዘብ ያዣቸውን ስንት ብር እንዳለ ይጠይቃሉ። እሱም አንዲት 5 ብር እንደቀራቸው ይነግራቸዋል። ይወስዱና ወደ ውጭ ወጥተው ማን ነው ገንዘብ ያልደረሰው ብለው ሲጠይቁ በአጋጣሚ የደረሰ ችግረኛ እኔ ያለሁ ብሎ ብሯን ተቀብሎ ሄደ። አለቃ አየለ አለሙ ታላቅ መምህር ስለነበሩ በንጉሠ ነገሥቱ አጼ ኃይለ ሥላሴ መንግሥት ቀለብ ይሰጣቸው ነበር። እሳቸውም ይህን ቀለብ ይወስዱና ለችግረኞች ያከፋፍላሉ። ወገኖቻቸውን መርዳት በጣም ይወዱ ስለነበር እጅ ለመንሳት ባለስልጣናት ጋር በሚሄዱ ጊዜ የባለ ጉዳዮቹን ደብዳቤ ይዘው ይሄዱና ሲወጡ ባለስልጣኑ ፊት ደብዳቤያቸውን አስቀምጠው ይወጣሉ። ደከመኝ ሰለቸኝ ብሎ የሚያስታግሉት ነገር የለም። በመሆኑም ከማለዳው 11 ሰዓት እስከ 7 ሰዓት ድረስ አራቱን ጉባኤያት በተራቸው ሲተረጉሙና ሲያስተምሩ ይውላሉ። ከሰዓት በኋላ ምግባቸውን ባስቸኳይ ቀምሰው ወደ ጉባኤያቸው ተመልሰው ለነገው ጉባኤ ይዘጋጃሉ። የተዛባውን ምስጢር ለማቅናትና የጎደለውን ለመሙላት መጽሐፍቱን ያስነብባሉ። አንዳንድ ጊዜ አላልቂልና ሲጨልም በመብራት ያስነብባሉ። ከዛም ወደ ማታ ጸሎታቸው ይገባሉ። ጥቂት ያርፉና የመንፈቀ ሌሊት ጸሎታቸውን ያደርሳሉ። ይህን ትጋታቸውን የሚያውቁ በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 11 እስከ 16 ያለውን ቃል በተግባር የገለጸ ይሏቸዋል። እኚሁ ታላቅ ሊቅ ለኤግዚቢሽን ወደ ሌጎስ ተልኮ ለሀገራችን አድናቆትንና ከፍተኛ ሽልማትን ያስገኘ ባለሰንጠረዥ አቡሻህር መጽሐፍ አዘጋጅተዋል። በ1916 ዓመተ ምህረት በመንግስት ጥሪ ወደ አዲስ አበባ መጥተው መኖሪያቸውን በቅድስት ስላሴ ኮሌጅ አድርገው የሊቃውንት መጽሐፍትን አስተማርና የሚታተሙትንም መጽሐፍት ከሌሎች ሊቃውንት ጋር ሆነው ማጠናቀር ጀመሩ። በሚገርም ሁኔታ እግረ መንገዳቸውን መጽሐፍተ መነኮሳትን ብሉያትንና 14ቱን ቅዳሴ አጠናቀው ተማሩ። አዲስ አበባ ነበሩበት ጊዜ ታላላቅ መምህራን ሁሉ የራሳቸውን ጉባኤ አቋርጠው ያለቃን ጉባኤ ተካፋይ የሆኑ ነበር። በመጨረሻም በተማርኩበት በጎንደር ሰው ተክቼ ማለፍ አስቤያለሁ ስላሉ በብፁዕ ወቅዱስ አቡነ ባስልዮስ መልካም ፍቃድ የልቅና ማዕረግ ተሰጥቷቸው ወደ ጎንደር ተመልሰው በርካታ ደቀ መዛሙርትን አፍርተዋል። እንዳሉትም በዚህ ማስተማር አገልግሎታቸው በርካታ ጳጳሳትንና ሊቃውንተ ቤተክርስቲያንን ተክተውልን አልፈዋል። በሰኔ ወር 1960 ዓመተ ምህረት የአዲስ አበባ ዩኒቨርሲቲ የዶክትሬት ማዕረግ ሰጥቷቸዋል። በዚህ ሁኔታ ቤተክርስቲያንን ሲያገለግሉ ከኖሩ በኋላ ጥር 16 ቀን 1969 ዓመተ ምህረት በ102 ዓመታቸው ከዚህ ዓለም በሞት ተለዩ። የቀበር ስነ ስርዓታቸውም የመንግስት ባለስልጣናት፣ ሊቃውንተ ቤተክርስቲያንና የጎንደር ከተማ ህዝብ በተገኙበት በመንበረ መንግስት መድኃኔዓለም ቤተክርስቲያን ተፈጽሟል። በሚቀጥለው ክፍለ ጊዜ ደግሞ መጀመሪያ ተማሪያቸው በኋላም ተተኪያቸው የነበሩትን ሊቀሊቃውንት መንክርን እናስተዋውቃችኋለን። ወስብሐት ለእግዚአብሔር። ምንጭ ስማ ጽድቅ ነሐሴ 1994